ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እኔ 20 ሄክታር የሚታረስ መሬት አለኝ። ከዚያ ውስጥ ዝናቡ ከመጣሉ በፊት ትራክተር አግኝቼ 5 ሄክታሩ ላይ እህል ዘራው። ነገር ግን ዝናብ ከጣለ በኋላ ምንም እህል አልዘራውም። የዘር ችግርም አለን። አሁን 1 ኪሎ የጤፍ ዘር 110 ብር ነው እየተሸጠ ያለው። ስለዚህ በጣም ችግር አለ። በአካባቢያችን እህል የዘራ ሰው የለም። በሬ የሌለው በገሶና ባህያ፣ ሌላው ደግሞ ልክ እንደ በሬ በራሱ ሞፈር ጎትቶ እያረሰ ያለም አለ።
ለአመታት ክፉኛ በድርቅ ከተመታው የቦረናና የጉጂ አካባቢ አርሶ አደሮች ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በተያያዘ በደቡብ ኢትዮጵያ በጠናው ድርቅ የእንስሳት ሞትና በሰዎች ጤና ላይ የሚደርሰው ጉዳት መክፋቱን አስመልክቶ የተጠናቀረ ዘገባም ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ መጋቢት 28 2015 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ፣ ፓትሪክ ዲያ ደግሞ በስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜና የምታሰማን ቆንጅት ታየናት። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። በሶማሊያ ባለፈው አንድ ሳምንት ውስጥ በድንገት በተከሰቱ የጎርፍ አደጋዎች 6 ሕፃናትን ጨምሮ 21 ሰዎች ሕይወታቸውን እንዳጡ አንድ የተባበሩት መንግስታት ድርጅት የረድኤት አገልግሎት አስታወቀ። በድርቅ ተጠቅቶ በቆየው የደቡብ ሶማሊያ ጌዶ ክልል ከባድ ዶፍና ጎርፍ ባስከተለው አደጋ 100,000 የሚሆኑ ሰዎችን ችግር ላይ ጥሏል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። በጎርፉ የተጠቃው አካባቢ በኢትዮጵያ ድንበር አቅራቢያ ሲሆን የሸበሌና የጁባ ወንዞች የውሃ መጠን ከፍ ማለቱ ተገልጿል። የሶማሊያ ብሔራዊ የአደጋ መከላከያ ቢሮ በበኩሉ የጤና ማዕከላት በጎርፉ መውደማቸውን አስታውቋል። የቢሮው አማካሪ መሐመድ ሙአሊም ለአሶሺየትድ ፕሬስ እንደተናገሩት በወንዞች አካባቢ የሚኖሩ ማህበረሰቦች አደጋ ላይ እንደሆኑ እንዲያውቁት ተደርጓል። 4 ትምህርት ቤቶችና 2 የመጸዳጃ ቤቶች በጎርፉ እንደፈረሱ ነው የተገለጸው። በዚህም ምክንያት የ3000 ህጻናት ትምህርት መስተጓጎሉን ኦቻ አስታውቋል። ከ1000 ሄክታር በላይ የእርሻ መሬት በጎርፍ እንደታጠበም ነው ኦቻ ጨምሮ ያስታወቀው። በሱዳን ዲሞክራሲያዊ አስተዳደሩን ለመመለስ ስምምነት የመፈራረሙ ሂደት በጦር ኃይሉና ኢመደበኛ በሆነ ቡድን መካከል በተፈጠረ ጭቅጭቅ ምክንያት እንደገና መዘግየቱ ተሰምቷል። የነጻነትና የለውጥ አዋጅ የተባለው አፍቃሪ ዲሞክራሲ ስብስብ ዛሬ ሊከናወን ታቅዶ የነበረው የስምምነቱ ፊርማ በተፈጠረው ጭቅጭቅ ምክንያት መዘግየቱን ትናንት ነው ያስታወቀው። የጦር ሰራዊቱና ኃይለኛ የሆነው አጣዳፊ ድጋፍ ሰጪ የሚባለው ኃይል ቡድን በስምምነት ውስጥ በሚካተተው የወታደራዊ ዘርፉ ማሻሻያ ላይ አሁንም ድርድራቸውን እንደቀጠሉ መሆናቸውን ነው ያመለከተው። ሁለቱ ወገኖች የአጣዳፊ ድጋፍ ኃይሉ ታጣቂዎች ከጦር ሰራዊቱ ጋር መዋሃዳቸውን በሚመለከትም እየተደራደሩ መሆኑን አሶሺየትድ ፕሬስ ዘግቧል። ወደ ምዕራብ አፍሪካ በሚወስደን ዜና ጊኒ ካስማር በተባለው ወደቧ ላይ ከቆመ በሴራሊዮን ባንዲራ የሚጓዝ መርከብ ላይ 1.5 ቶን የሚመዝን ኮኬን የተባለ ሱስ አስያዥ ቁስ መውረሷን አስታወቀች። ሮይተርስ እንደዘገበው እያንዳንዳቸው 25 ኪሎ ግራም ኮኬን የያዙ 60 ጥቅሎች መርከቡ ላይ መገኘታቸውን የጊኒ የመከላከያ ሚኒስቴር ነው ያስታወቀው። 10ሩም የመርከቡ ሰራተኞች መታሰራቸውን የጊኒ መንግስት የዜና ማሰራጫ ዘግቦበታል። ሱስ አስያዥ መድኃኒት በድብቅ አስተላላፊዎች የምዕራብ አፍሪካን ሀገሮች ከደቡብ አሜሪካ ወደ አውሮፓ ለማሸጋገር በብዛት እንደሚጠቀሙባቸው ሮይተርስ ጠቁሟል። ባለፈው ነሐሴም ጊኒ የባህር ጠረፏ ላይ 3 ቶን ኮኬን እንደያዘች ዜናው ጨምሮ አስታውሷል። በግጭት የሚታመሰውን የምስራቃዊ ዲሞክራሲያዊ ኮንጎ ሪፐብሊክን ለማረጋጋት የተሰማራው ክልላዊ ወታደራዊ ኃይል ሀገሪቱን ሊከፋፍል ነው የሚል ጥርጣሬ እየቀረበበት ነው። እንደ አውሮፓውያን አቆጣጠር በ1990ዎቹ እና በ2000ዎቹ ዓመታት በክልሉ ከነበሩት ጦርነቶች ተከትሎ በአሁኑ ወቅት ምስራቅ ኮንጎ በርካታ ታጣቂ ቡድኖች የሚተራመሱባት ሆናለች። ድምጹን አጥፍቶ የቆየው M23 የተባለው ቡድን እንደ አውሮፓውያን አቆጣጠር በ2021 ብቅ ብሎ ብዙ ጥፋት እያደረሰ ይገኛል። በሩዋንዳ ይደገፋሉ የሚባሉት እነዚህ ታጣቂዎች በሰሜናዊ ኪቩ ክፍለ ግዛት ብዛት ያለው አካባቢ የተቆጣጠሩ ሲሆን ብዙ መቶ ሺህ ነዋሪዎችን አፈናቅለዋል። 7 አባል ሀገሮች ያሉት የምስራቅ አፍሪካ ማህበረሰብ የምስራቅ ኮንጎን ሁከት የሚያረጋጋ ወታደራዊ ኃይል ለማቋቋም የወሰነው ባለፈው ዓመት ሰኔ ውስጥ ሲሆን የኬንያ ወታደሮች በህዳር ወር በቅርቡ ደግሞ የብሩንዲና የደቡብ ሱዳን ወታደሮች ገብተዋል። ባለፈው ሳምንት የዩጋንዳ ፕሬዝደንት ዮዌሪ ሙሴቪኒ በሰጡት ቃል የሀገራችን ኃይል ገለልተኛ ኃይል ስለሆነ ከM23 ጋር አይዋጋም ማለታቸው ተጠቅሷል። ባዕዳኑን ወታደሮች በተለይም የዩጋንዳን ኃይሎች በሚመለከት ኮንጎ ውስጥ አንዳንድ ወገኖች ጥርጣሬ እንዳላቸው እየተናገሩ ነው። ዩጋንዳ ምስራቅ ኮንጎ ውስጥ ጣልቃ የመግባት ታሪክ ያላት ሲሆን ከM23 ቡድን ጋር በተያያዘም ብዙዎች ጥርጣሬ እንዳላቸው ሲገልጹ ቆይተዋል። ጉዳዩን እንዲከታተል የተባበሩት መንግስታት ድርጅት የመደበው ነጻ የባለሙያዎች ቡድን የዩጋንዳ መንግስት የM23 ታጣቂዎች በሀገሩና በኮንጎ ድንበር መካከል ሲወጡ ሲገቡ እያየ እንዳላየ የሆነ ነው ሲሉ አሳውቀዋል። የምስራቅ አፍሪካ ማህበረሰብ ኃይሎችን በሚመለከት ስጋት ስለመኖሩ ያመኑት የኮንጎ መንግስት ቃል አቀባይ ይሁን እንጂ ወታደሮቹ የገቡት ቀውሱን ለማብረድ በሀገራችን መንግስት ተጋብዘው ነው ሲሉ አስረድተዋል። ኮንጎ፣ ዩናይትድ ስቴትስ እና ሌሎችም ምዕራባውያን ሀገሮች እንዲሁም ነጻው የመንግስታቱ ድርጅት የባለሙያዎች ቡድን ሩዋንዳ M23ን ትረዳለች ብለው ይወነጅላሉ። ኪጋሊ ክሱን ታስተባብላለች። ምስራቅ ኮንጎ ውስጥ ለተገፉ ማህበረሰቦች ነው የምታገለው የሚለው M23 ከመንግስቱ ጋር ለመደራደር ሲጠይቅ ቆይቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቻይና ፕሬዝደንት ሺ ጂንፒንግ ከሩሲያ ጋር ያላቸውን ግንኙነት ዩክሬን ላይ የምታካሂደውን ጦርነት እንዲቆም ይረዱበት ዘንድ የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ጥሪ አቀረቡላቸው። ማክሮን ዛሬ ሐሙስ በቤጂንግ ከቻይና ፕሬዝደንት ሺ ጋር የተገናኙ ሲሆን ሩሲያ ዩክሬን ላይ የከፈተችው ወረራ የዓለምን መረጋጋት በማናጋት ጉዳት እያስከተለ መሆኑን አሳስበዋቸዋል። ሩሲያ አስተሳሰቧን እንድትቀይርና ሁሉም ወገኖች በድርድር ጠረጴዛ እንዲቀመጡ እንደሚያደርጉ ልተማመንቦት እንደምችል አውቃለሁ ብለዋቸዋል ማክሮን። ቻይና ለዩክሬን ጦርነት ብዙ ክፍል ያለው የሰላም እቅድ አሰናድታለች። የሁሉም ሀገሮች ሉዓላዊነትና የግዛት አንድነት እንዲከበር ጥሪ የሚያቀርበው ይህ የቻይና እቅድ ሩሲያ ኃይሎቿን ከዩክሬን እንድታስወጣ ግን አይጠይቅም። በመጨረሻም የዩናይትድ ስቴትስ ምክር ቤት አባላት ከታይዋን ፕሬዚደንት ሳይ ኢንግ ዌን ጋር መገናኘት የለባቸውም በሚል በቻይና ኤምባሲ የተላከውን የኢሜይል መልእክት የምክር ቤት አባላቱ ውድቅ አድርገዋል። የቻይና ኮሚኒስት ፓርቲ የዩናይትድ ስቴትስ ምክር ቤት በሚያደርጋቸው ስብሰባዎች ላይ የመወሰን ስልጣን የለውም ነው ያሉት። ከቻይና ጋር የሚደረጉ ፉክክሮችን የሚመለከተው የተወካዮች ምክር ቤቱ ልዩ ኮሚቴ ሊቀመንበር ማይክ ጋላገር ለቪኦኤ በላኩት መግለጫ በምክር ቤቱ አፈ ጉባኤ የተመራው የሁለቱንም ፓርቲዎች አባላት የያዘ ቡድን ከታይዋን ፕሬዚደንት ሳይ ጋር መገናኘቱ ከቻይና ኮሚኒስት ፓርቲ የሚሰነዘር ማስፈራሪያ እንደማይበግረን ማሳያ ነው ብለዋል። የነጻይቱንና ዲሞክራሲያዊቱን ታይዋን ወዳጆቻችንን እንደግፋለን። ይህን ደግሞ በምናገኘው አጋጣሚ ሁሉ መናገራችንን እንቀጥላለን ያሉት የልዩ ኮሚቴው ሊቀመንበር የሁለቱም ፓርቲዎች አባላትን ያካተተው ልዩ ኮሚቴም በዚህ ምክር ቤት ቃላቱን በተግባር ያሳያል ብለዋል። ትናንት ረቡዕ 18 የዩናይትድ ስቴትስ ምክር ቤት አባላት ከምክር ቤቱ አፈ ጉባኤ ኬቨን መካርቲ ጋር ሆነው ከታይዋን ፕሬዚደንት ሳይ ጋር ካሊፎርኒያ ሲሚ ቫሊ ላይ በሚገኘው የሮናልድ ሬገን ፕሬዚደንታዊ ቤተ መጻሕፍትና መዘክር ስብሰባ አድርገዋል። ያ ከመሆኑ በሰዓታት ቀደም ብሎ አንዳንዶቹ የምክር ቤት አባላት ከታይዋን ፕሬዚደንት ጋር ለመገናኘት ያደረጉት ውሳኔ ቻይናን በጥልቅ አሳስቧል፣ አጥብቃም ትቃወመዋለች የሚል የኢሜይል መልእክት እንደደረሳቸው ፐንች ቦል ኒውስ የተባለው የዜና ማሰራጫ ዘግቧል። የተወካዮች ምክር ቤት አባል ጃን ከርትስ ቃል አቀባይ ባወጡት መግለጫ ቻይና የኮንግረስ አባላት ዩናይትድ ስቴትስ መሬት ላይ ከማን ጋር እንደሚገናኙ ልትወስን አትችልም ብለው ኮንግረስማን ከርትስ ከፕሬዚደንት ሳይ እና ከአፈ ጉባኤ ኬቨን መካርቲ ጋር ስብሰባው ላይ ለመገኘት በጉጉት ይጠባበቃሉ የሚል መግለጫ አውጥተዋል። በተወካዮች ምክር ቤት የካሊፎርኒያ ተወካይ ሚሼል ስቴልም ተመሳሳይ መግለጫ አውጥተውበታል። ቻይናን የሚመለከተው የምክር ቤቱ ልዩ ኮሚቴ ለቪኦኤ እንዳለው ሁሉም ባይሆኑም አብዛኞቹ ከታይዋን መሪ ጋር ለመገናኘት ወደ ካሊፎርኒያ የተጓዙት የምክር ቤት አባላት የቻይናው ኤምባሲ ኢሜል ደርሷቸዋል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ መጋቢት 28 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ቅንብሮች አሰናጃችን ደግሞ አበባየሁ ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ጆ ጊል ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። በቦረናና ጉጂ በድርቅ የተነሳ ሰው እንደ በሬ ተጠምዶ እየታረሰ ነው ሲሉ አንዳንድ አርሶ አደሮች ገለጡ። ከአምስት ተከታታይ የዝናብ ወቅቶች መተጓጎል በኋላ በደቡብ ኦሮሚያ ዝናብ ቢዘንብም አሁንም አርሶ አደሮች በዘር በማዳበሪያና በማረሻ በሬ እጦት ሳቢያ ችግር ላይ እንደሆኑ ነው የተናገሩት። በቦረና ዞን አንድ የድሬ ወረዳ አርሶ አደር ያለፈው ድርቅ በርካታ የቁም ከብቶቻቸውን ስለፈጀባቸው አሁን ነዋሪው የሚያርስበት ከብታቶ ሰው ልክ እንደ በሬ በመጠመድ የተገኘውን እህል ለመዝራት እየሞከሩ መሆናቸውን ነው ለአሜሪካ ድምፅ የገለጡት። በጉጂም በተመሳሳይ የዘርና የማዳበሪያ እጥረት ብቻ ሳይሆን በአካባቢው ያለው የጸጥታ እጦት ጭምር የአርሶ አደሮቹን ችግር አባብሶታል ነው የተባለው። የኦሮሚያ ግብርና ቢሮ አርሶ አደሮች የእርሻ ግብዓቶችን እንዲያገኙ እየሰራ ነው ይላል። ገልሞ ዳዊት ተከታትሎታል።
አቶ ኩሬሳ መሐመድ የቦረና ዞን ድሬ ወረዳ ነዋሪ ሲሆኑ ማዳበሪያና የሚያርሱበት በሬ ስለሌላቸው ችግር ውስጥ መሆናቸውን ይናገራሉ።
ዝናብ ዘንቧል። ሰው አሁን የተቸገረው አንደኛ ለእርሻ የሚሆን በሬ የለም፣ ከብት አልቋል፣ ትራክተር የለንም። የተወሰነ ትራክተር መጥቶ አገልግሎት ይሰጥ ነበር፣ እሱም መሬቱ በጣም ስለጨቀየ መንቀሳቀስ አይችልም። ስለዚህ ሰው አሁን ልክ እንደ በሬ ተጠምዶ እያረሰ ነው።
አቶ ኩሬሳ ካላቸው ወደ 20 ሄክታር ከሚጠጋ የእርሻ መሬት አምስቱ ላይ ብቻ እህል መዝራታቸውን ጨምረው ገልጸዋል።
እኔ 20 ሄክታር የሚታረስ መሬት አለኝ። ከዚያ ውስጥ ዝናቡ ከመጣሉ በፊት ትራክተር አግኝቼ 5 ሄክታሩ ላይ እህል ዘራው። ነገር ግን ዝናብ ከጣለ በኋላ ምንም እህል አልዘራውም። የዘር ችግርም አለን። አሁን 1 ኪሎ የጤፍ ዘር 110 ብር ነው እየተሸጠ ያለው። ስለዚህ በጣም ችግር አለ። በአካባቢያችን እህል የዘራ ሰው የለም። በሬ የሌለው በገሶና በአህያ፣ ሌላው ደግሞ ልክ እንደ በሬ በራሱ ሞፈር ጎትቶ እያረሰ ያለም አለ።
ይህ ችግር በቦረና ብቻ ሳይሆን በጉጂም እንዳለ ነዋሪዎቹ ይናገራሉ። አንድ ስማቸው እንዲገለጽ ያልፈለጉ የጎሮዶላ ወረዳ ነዋሪ ማረሻ የሚገዙበት ገንዘብ ስለሌላቸው ባገኙት ነገር ለማረስ እንደሚሞክሩ ነው የገለጹት።
እንስሳት አልቀዋል። በቻለ መጠን በገሶና ስለት ባለው እንጨት ለማረስ እየሞከርነን። የብረት ገሶ አሁን የለንም፣ ምክንያቱም የምንገዛበት የለን። ያው ስለት ባለው እንጨት ነው ሰው መሬቱን ለማረስ እየሞከረ ያለው። ያ እንግዲህ ምን ያህል ውጤታማ ይሆናል የሚለውም አጠያቂ ነው።
የማዳበሪያ እጥረቱን ደግሞ በዞኑ ያለው የጸጥታ ችግር እንዳባባሰው እኚሁ ነዋሪ ይናገራሉ።
hali nageenya kanaanno sanjiru akka hali qaamoteen mootummaa baadiyyaa keessa deebanii uummata dammaqsanii qonna isaanii kakkaasanii irra gargaaruufi hin mijjaa'u.
በአካባቢው ያለው የጸጥታ ችግር የመንግስት መዋቅር እንደ ልቡ ተንቀሳቅሶ ህብረተሰቡ በግብርናው ላይ እንዲሰማራ ድጋፍ ለመስጠት ማመቻ አይደለም። ሁለተኛው ምክንያት ዝናብ ዘንቦ ሰው ወደ እርሻ መመለስ የሚገባበት ወቅት አዲስ ዞን አዋቅረው በየአካባቢው ያለውን ጸጥታ ችግር አባባሱ። ሰው አሁን በተገለጸው አደረጃጀት ግራ ተጋብቷል። አሁን ያለው ከባለፈው ጊዜያት የበለጠ በጣም ከባድ ነው።
የነዋሪዎቹ ችግር ከፍተኛ መሆኑን ገልጸው መንግስትና የሚመለከታቸው አካላት ይደርሱላቸው ዘንድ ተማጽነዋል። የቦረና ዞን ድሬ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ አቶ አብዱል ፈታ ማህመድ ተዲ በመንግስት በኩል እየተደረገ ነው ያሉትን ድጋፍ ያስረዳሉ።
ገንቢ ሰደተ ከንቆና እንጀራታ አሎማዘላ ከንቲኒሰኝ ድንቅነ ትራክተራ እንጀራጭ
ከወረዳችን ወደ 8 ቀበሌ በርሻ የሚተዳደር ነዋሪ ነው አብላጫውን ቦታ የሚይዘው። በኦሮሚያ አደጋ ስጋት አመራር ቢሮ በኩል 1100 ኩንታል የስንዴ ዘር፣ ወደ 81 ኩንታል የጤፍ ዘር፣ 50 ኩንታል የቦሎቄና 50 ኩንታል የቦቆሎ ዘር ተሰጥቶን በክላስተር ለተደራጁ አከፋፍለናል። የኦሮሚያ ክልላዊ መንግስት ለዞናችን ከ1 ሚሊዮን ብር በላይ ለወረዳችን ደግሞ ወደ 400 ሺህ ብር ድጋፍ ሰጥቶ አርሶ አደሩ በማሳው ላይ እንዲዘራ ድጋፍ በመስጠት ላይ ቢሆንም ያለው ፍላጎት ስለሚገዘፍ አሁንም ክፍተት አለ።
የኦሮሚያ ግብርና ቢሮ ግን በድርቅ የተጎዱ የቆላማ አካባቢ አርሶ አደሮች ድጋፍ እያደረሰ መሆኑን ይናገራል። አቶ በሪሶ ፈይሳ የቢሮው ምክትል ኃላፊ ናቸው።
ሚኒስቴር ቆና አስተበለነ አብለ ያደደስተበለነ ሞቱማና ነሲ ባይ ወረጃው ጉዳ ከነት እንደማይሮ ከቢሮ ከነጥሞ ከነገንዴስ ላይ
የግብርና ሚኒስቴርና ሌሎች ጉዳዩ የሚመለከታቸውን አካላትን አካተን ድጋፍ እየሰጠነን። አሁን ለምሳሌ በቦረና ወደ 115 ሄክታር ነው እየታረሰ ያለው። ለዚህም የሚሆን ዘርና ማዳበሪያ እየቀረበ ነው። ጉድለት ታይቶባቸዋል በተባሉ አካባቢዎችም በቦታ ያለው ያዋቀርነው ኮሚቴ የተለያዩ ርምጃዎችን በመውሰድ ላይ ነው። ይህም የራስን ደሞዝ ለዘርና ማዳበሪያ ግዢ እንዲሆን በማድረግ ለመፍታት ነው ጥረት እየተደረገ ያለው። በሰንጋ ለመኖር ረገድ በሌሎች ዞኖች ያሉትን ትራክተሮች ጭምር ወደነዚህ አካባቢ እንዲንቀሳቀሱ እየሰራነን መክፈል የሚችሉት በክፍያ የማይችሉት በነጻ እንዲታረስላቸው ያደረግነን።
አቶ በሪሶ በጉጂ ያለው የጸጥታ ችግር በእርሻ ስራው ላይ ፈጥሯል ስለተባለው እክል ምላሽ ሲሰጡ
ወረዶላ ዶዋ መጥያኖኒ አጭገዘ ድሮቦንስ በልና እንደ ግራ ቱሬ በቃ ጀልሽን ይሩት ብሻን ፈየደምኔት ምናን ፈጫሳ ቱሬ
ጎሮዶላ ብቻ ሳይሆን ሌሎች ወረዳዎችን በበጋው ጊዜ በተቻለ መጠን ድጋፍ ስናደርግ ነበርን። ሻኪሶን አጋዋዩን ሰባቦሩን ማንሳት እንችላለን። ቢሮአችን በእነዚህ አካባቢዎች ብዙ ስራዎችን ሰርቷል። እንደተገለጸው እንደተባለው በጎሮዶላ የጸጥታ ችግር አለ። ግን ሆኖም እየተሰራ ባለው ስራ ላይ እክል የፈጠረ አይደለም። በሁለቱ ሀረርጌ ዞኖች በመስራቅ ሸዋ ጭምር ድርቅ ነበር። በእነዚህ ሁሉ ስራዎችን እየሰራነን።
አቶ በሪሶ ከበልግ ዝናብ የሚገኘው ውሃ በግድብና በኩሬ እንዲጠራቀም ለርሻ እንዲሆንም የግብርና ቢሮው ከሚመለከታቸው አካላት ጋር ሆኖ እየሰራ መሆኑን ተናግረዋል። እንደ አቶ ኩሬሳ ማህመድ ያሉት የቦርናና የጉጂ ነዋሪዎች ግን መጪው ጊዜ ካለፈ የባሰ አስፈሪ እንዳይሆን ስጋታቸውን ገልጸዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
ገልሙን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ መጽሔቱ ዝርዝሮችን ዘልቃለን። ተያያዥ ዘገባ ነው ተከታዩም። በደቡብ ኢትዮጵያ በጠናው ድርቅ የእንስሳት ሞትና በሰዎች ጤና ላይ የሚደርሰው ጉዳት ከፍቷል ነው የሚለው። ለሶስት ተከታታይ ዓመታት ዝናብ አለመዝነሙን ተከትሎ በደቡብ ኢትዮጵያ የእንስሳት ሞት እንደቀጠለ ነው። የአካባቢው ባለስልጣናት ረሃብ አስከፊ የጤና ችግር ያስከተለባቸው ከመቶ በላይ ህጻናት፣ አረጋውያንና ነፍሰ ጡር ሴቶች መኖራቸውንም አስታውቀዋል። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
በደቡብ ኢትዮጵያ ባለፉት 3 ዓመታት ዝናብ አለመዝነቡን ተከትሎ በቁራ ቃልቻ መንደር ውስጥ ያሉ እንስሳት እየሞቱ ነው። በብዙ አስሮች የሚቆጠሩ የሞቱ እንስሳት ቅሬቶች ሜዳ ላይ ተዘርግቶ ስጋቸው በጥንባንሳና በጅቦች እየተበላ ነው። ጂሎዊሌ የአካባቢው የመንግስት ባለስልጣን ሲሆኑ በቀጣይ የመንደራ ጣፋንታ ያሰጋቸዋል።
ኦሪካናም ጋር እንንጅሬ
በረሃብ ምክንያት አስከፊ ሁኔታ ውስጥ ያሉ ከመቶ በላይ የሚሆኑ ሰዎች አሉ። ይህ እንግዲህ ህጻናትን፣ አረጋውያንን እና ነፍሰ ጡሮችን ሳይጨምር ነው።
ኢትዮጵያ ልክ እንደ ጎረቤቶቿ ኬንያና ሶማሊያ ሁሉ በአፍሪካ ቀንድ ላይ በአስርተ ዓመታት ጊዜ ውስጥ ታይቶ የማይታወቅ ረሃብ አጋጥሟታል። አምስት የዝናብ ወራት ዝናብ ሳይጥል ያለፈ ሲሆን መጪው የዝናብ ወቅትም ተመሳሳይ እንደሚሆን ይጠበቃል። ድርቁ በአስከፊ ሁኔታ ባጠቃት በሶማሊያ ጥናት አድራጊዎች ባለፈው ዓመት 43,000 ሰዎች መሞታቸውን አስታውቀዋል።
አማንተ ወንስ ሙሉኑ ዩራተ
ሁሉም የቀንድ ከብቶቼ፣ ፍየሎቼና ግመሎቼ ሞተዋል። በፊት ሳር ይግጡበት የነበረው መስክ አሁን በሞት እንስሳት ተሞልቷል። ድርቁ አሁን የኛን ህይወት የሚቀማበት ደረጃ ላይ ነው ያለው። ከድርቁ በፊት እጅግ ብዙ ስጋና ወተት ነበረኝ። ከራሴ ተርፎ ለሰው ሁሉ አካፍል ነበር።
የቁራ ቃልቻ መንደር ባለበት በኦሮሚያ እስካሁን ድረስ በድርቁ ሳቢያ የተመዘገበ ሞት ባይኖርም የሰብአዊ ድጋፍ አድራጊዎች ግን ይሄ በቅርቡ የማይቀር ነው ይላሉ። የአካባቢው ነዋሪዎችም ድጋፍ ለመድረስ ይዘገያል ብለዋል። ኢትዮጵያ የፌዴራል መንግስትና የሀገር ውስጥ የመገናኛ ብዙሃን ስለ ጉዳዩ ማውራት የጀመሩት ባለፈው ወር መንግስት መግለጫ ካወጣ በኋላ ነው። ጂሎ ግራቻ እድሜያቸው 40 ዓመት ሲሆን የሰባት ልጆች እናት ናቸው።
አራቱ ልጆቼን ባዶ ሆዳቸውን ወደ ትምህርት ቤታቸው ልልካቸው አልቻልኩም። ይህ በጣም ይረብሸኛል። ልጆቼ ትምህርት ሲያቋርጡ ማየት ቅዠት ነው። ይህ ድርቅ የልጆችን የወደፊት እድል እያበላሸ ነው።
ከባድ በሆነ ሙቀት እሳቸውና ሁለት ልጆቻቸው የምግብ እደላ ባለበት ካምፕ ለመድረስ 85 ኪሎ ሜትር ያህል በእግራቸው ተጉዘዋል። በድቡሉክ ወረዳ የሚገኘው የስደተኞች መጠለያ ከዓመት በፊት ባዶ ሜዳ ላይ የተሰራ ሲሆን አሁን ከሳርና ከፕላስቲክ የተሰሩ መጠለያዎች ውስጥ ያረፉ 53,000 ሰዎችን ያስተናግዳል። ቺሎ ጉራቻ ድርቁ እየከፋ መምጣቱን ያስረዳሉ።
ወጋንጋን ዳብሬቲ
አንዳንዶቹ እንደውም ቤተሰቦቻቸውን መመገብ ባለመቻላቸው ምክንያት ራሳቸውን እያጠፉ ነው። እግዚአብሔር ዝናብ እስኪያዘንብልን ድረስ መንግስት በረሃብ ከመሞት እንዲታደገን እየተማጸን ነው።
ሁሉም ታዲያ አሁን ያለው አቅርቦት በቂ ባለመሆኑ ላይ ይስማማሉ። ባለፈው ዓመት ሀገሪቱ በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ለተፈጠረው ሰብአዊ ቀውስና ለድርቁ ከሚያስፈልጋት የ3.34 ቢሊዮን ዶላር የሰብአዊ ድጋፍ አቅርቦት ውስጥ ማግኘት የቻለችው ግማሹን ብቻ ነው። የመንግስታቱ ድርጅት ድርቅ ባጠቃቸው አካባቢዎች 12 ሚሊዮን የሚደርሱ ሰዎች የምግብ እጥረት እንዳለባቸው አስታውቋል።
ኤደንን ለዘገባው አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ ወደ ነቀምቴ ይወስደናል። በግድያ ወንጀል የተጠረጠሩት የነቀምቴ ከንቲባና ሌሎች ባለስልጣናት መታሰራቸውን ነው የሚመለከተው። የነቀምቴ ከተማ ከንቲባ አቶ ቶሌራ ረጋሳ መታሰራቸውን ባለቤታቸው ለአሜሪካ ድምፅ ተናግረዋል። አንድ ስማቸውን መግለጽ ያልፈለጉ የከተማው አስተዳደር ሰራተኛም ባለፈው ሳምንት በብልጽግና ፓርቲ ጽህፈት ቤት ኃላፊ ላይ የተፈጸመውን ግድያ ተከትሎ በርካታ የከተማው ባለስልጣናትና የመንግስት ሰራተኞች ታስረዋል ነው ያሉት። በዚህ ዙሪያ ከከተማውም ሆነ ከኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዘገባውን የተከታተለው ናኮር መልካ ተከታዩን ይዟል።
የነቀምቴ ከተማ ከንቲባ አቶ ቶሌራ ረጋሳ ከታሰሩ አንድ ሳምንት እንዳለፋቸው ባለቤታቸው ወይዘሮ እጅጋየሁ አምባራስ ለአሜሪካ ድምፅ ተናግረዋል። እርሳቸውና ልጆቻቸው በነቀምቴ ያለውን የጸጥታ ሁኔታ በመስጋት በሌላ ከተማ ውስጥ እንደሚኖሩ በመጥቀስ ስለ ባለቤታቸው መታሰር ከቤተሰቦቻቸው መስማታቸውን ተናግረዋል። ባለቤታቸው የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ አባል መሆናቸውን የገለጹት ወይዘሮ እጅጋየሁ ባለቤታቸው የታሰሩበትን ምክንያት እንደማያውቁ ተናግረዋል።
አቶ ቶሌራ ባለቤቴ ናቸው። በምን ምክንያት እንደታሰረ የማውቀው ነገር የለኝም። እሱንም በስልክ አግኝቼ ልጠይቀው አልቻልኩም። የተያዘው አርብ ንጋት ሲሆን በአሁን ጊዜም 07 ቀበሌ ውስጥ የሚገኝ እስር ቤት እንደሚገኝ ነው የሰማሁት።
ወይዘሮ እጅጋየሁ በነቀምቴ ከተማ ውስጥ ታስረው የሚገኙ የባለቤታቸው ሁኔታ እንደሚያሰጋቸው ጨምረው ገልጸዋል።
አሁን ትልቅ ስጋት ውስጥ ነው የሚገኘው። ተራርቀን ነው ያለ ነው። የእሱ እህት ወንድሞችም ሌላ ወረዳ ውስጥ ስለሚገኙ እሱ በእስር ቤት ውስጥ እየተቸገረ ነው። እኔም እዚህ እየተቸገርኩኝ ነው። ለምሳሌ የሚያስፈልገውን ልብሶችና ምግቦች የሚያቀርብለት ያለ አይመስለኝም። ምንም ላደርግለት አልችልም።
ባለቤታቸው አቶ ቶሌራ እስካሁን ፍርድ ቤት አለመቅረባቸውን መስማታቸውን የጠቆሙት ወይዘሮ እጅጋየው ከእሳቸው ጋር ከታሰሩ ሰዎች መካከል 11 ትናንት ፍርድ ቤት መቅረባቸውን ጉዳዩን በቅርበት ከሚከታተሉ ሰዎች መካከል መስማታቸውን ጨምረው ተናግረዋል። አንድ በነቀምቴ ከተማ አስተዳደር ውስጥ እንደሚሰሩ በስልክ የገለጹ ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስና ድምጻቸውም በአሜሪካ ድምጽ እንዳይተላለፍ የጠየቁ ግለሰብ ከንቲባ ቶሌራ ረጋሳን ጨምሮ የተለያዩ የከተማው አስተዳደር የስራ ኃላፊዎች፣ የየዘርፉ አስተባባሪዎችና ሹፌሮቻቸው እንዲሁም የግል ጠባቂዎቻቸውን ጨምሮ በርከት ያሉ ሰዎች ባለፈው ሳምንት ውስጥ በከተማው የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደሳለኝ ቦኮንጃ ላይ የተፈጸመውን ግድያ ተከትሎ መታሰራቸውን ተናግረዋል። እኚሁ ግለሰብ ሰዎቹ የታሰሩት ከግድያው ጋር ግንኙነት ሊኖራቸው ይችላል በሚል ተጠርጥረው መሆኑን ጨምረው ገልጸዋል። አቶ ደሳለኝ ቦኮንጃ መጋቢት 21 2015 ዓ.ም ጠዋት ከቤታቸው ለስራ ሲወጡ ባልታወቁ ሰዎች ተተኩሶባቸው ስለመገደላቸው ለአሜሪካ ድምጽ የተናገሩት የከተማው የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ተሰማ ገለታም መታሰራቸውን ግለሰቡ ተናግረዋል። በዚህ ዙሪያ ከከተማው ፖሊስ፣ ጸጥታና አስተዳደር እንዲሁም ከኮሙኒኬሽን ኃላፊዎች በተጨማሪም ከክልሉ ኮሙኒኬሽን፣ ፖሊስ እንዲሁም ጸጥታና አስተዳደር ቢሮ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የጨፌ ኦሮሚያ ህዝብ ግንኙነት ኃላፊ አቶ ጭምዴሳ ወልዱን የክልሉ ህገ መንግስት አንቀጽ 48 ንዑስ አንቀጽ 5 ላይ አንድ የጨፌ አባል ወንጀል ሲሰራ እጅ ከፍንጅ ከተያዘ በስተቀር ከጨፌው ፍቃድ ውጪ እንደማይያዝና እንደማይከሰስ የሚደነግገውን ህግ በመተላለፍ በነቀምቴ ውስጥ ስለታሰሩት የጨፌ አባል አቶ ቶሌራ ጨፌው መረጃ እንዳለው ተጠይቀው በሰጡት ምላሽ አጣርተን ምላሽ እንሰጣለን የሚል አጥር ያለ ምላሽ ሰጥተዋል። በከተማ ውስጥ የዛሬ ሳምንት የተፈጸመውን የብልጽግና ፓርቲ ኃላፊ ግድያን የፖሊስ ምርመራ ውጤት በተመለከተ እስካሁን ከክልሉ መንግስት የተባለ ነገር የለም። በነቀምቴ ከተማና በሌሎቹም የምዕራብ ኦሮሚያ ዞኖች ውስጥ ባለፉት 4 ዓመታት ውስጥ በርካታ የመንግስትና የተቋማት ስራ ኃላፊዎች መገደላቸው ይታወሳል። ከመንግስት ስራ ኃላፊዎች ግድያ ጋር ተያይዞ በመጠርጠር በርካታ የመንግስት ባለስልጣናት ሲታሰሩ እምብዛምም አልተለመደም። ይልቁኑ ከዚህ ቀደም በተፈጸሙ የኃላፊዎቹ ግድያዎች መንግስት ሸኔ የሚለውንና በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀውን የኦሮሞ ነጻነት ሰራዊት ሲወነጀል ቢቆይም ቡድኑ ድርጊቱን አልፈጸምኩም በማለት ሲያስተባብል ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። ኔቶ ዩክሬንን ለማስታጠቅ እየጣረ መሆኑ ተገለጠ። ፊንላንድ የሰሜን አትላንቲክ ጦር ቃል ኪዳን አባል አገሮች ድርጅት ኔቶ አዲስ አባል በሆነች ማግስት አባላቱ በቀጥታ ወደ ስራ ለመግባት ትናንት ረቡዕ ሩሲያና ቻይና ጋርጠዋል ያሉትን የጸጥታ ስጋት በመከላከል ላይ ትኩረት ያደረገ ውይይት አድርገዋል። የአሜሪካ ድምጿ የከፍተኛ የዲፕሎማሲ ጉዳዮች ዘጋቢ ሲድኒ ሴን ያጠናቀረችውን የዚህን ዘገባ ዝርዝር እንግዱ ወልዴ እንዲህ ያቀርበዋል።
ፊንላንድ 31ኛው የኔቶ አባል በመሆኗ በደስታ በማክበር ላይ የነበሩት የቃል ኪዳን ድርጅቱ የውጭ ጉዳይ ሚኒስትሮች ትናንት ረቡዕ አስከፊ ሁኔታ ወደሆነው የሩሲያ ወረራ በመመለስ ዩክሬን በቅርብ ጊዜ ውስጥ ልታካሄድ ላቀደችው መልሶ ማጥቃት የሚሆናትን መሳሪያ እንዴት ማስታጠቅ እንደሚችሉ መክረዋል። ፊንላንድም እንደ አንድ የኔቶ አባል ጠረጴዛው ላይ ተገኝታለች። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የፊንላንድ መጨመር የሚሰጠውን ጠቀሜታ በተመለከተ ይናገራሉ።
ፊንላንድ የቃል ኪዳን ድርጅቱን ታጠናክራለች። ይህ በራሱ አስፈላጊ ነገር ነው። ሩሲያ ወረራዋን ለማስፋፋት በምታስብበት ወቅት ኔቶ ወረራውን የመገደብ አቅሙ አሁን ይበልጥ ጎልብቷል።
ብሊንከን ባለፈው ማክሰኞ ለሩሲያው ፕሬዚደንት ፑቲን ይህን መልእክት አስተላልፈዋል።
I'm tempted to say this is maybe the one thing we can thank Mr. Putin for.
ይህ ፑቲንን ልናመሰግን የምንችልበት አንድ ጉዳይ ነው ለማለት ይዳዳኛል። ምክንያቱም ሊያስወግዱት የሚፈልጉት ነገር በተቃራኒው ድንገት ተከስቷል።
ሩሲያ በበኩሏ ፊንላንድ የቃል ኪዳን ድርጅቱ አባል በመሆኗ ምክንያት አጠፌታውን ለመስጠት አስፈላጊ ከሆነ በአካባቢው ወታደራዊ ኃይሏን እንደምትጨምር አስታውቃለች። በብራስልስ ስብሰባው በመደረግ ላይ ያለ ባለበት በዚህ ወቅት የኔቶ አባል አገራት የላኳቸው ታንኮች በዩክሬን ጦር ሜዳዎች በመታየት ላይ ናቸው። የዩክሬኑ መከላከያ ሚኒስትር ከእንግሊዝ በተላከው ታንክ ላይ ለሙከራ ሲጓዙ የሚያሳየውን ቪዲዮ ባለፈው ሳምንት አጋርተዋል። በአሜሪካ ካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ማይክል ኪሜጅ ለቪኦኤ እንደተናገሩት ዩክሬን ተሰነዝረዋለች የተባለውን መልሶ ማጥቃት ዓለም በትኩረት እየተጠባበቀ ነው።
So whether it's the United States, whether it's Russia, whether it's Ukraine, whether it's China, whether it's Europe, whether it's the world's democracy.
ስለሆነም አሜሪካንም ትሁን ሩሲያ፣ ዩክሬንም ትሁን ቻይና፣ አውሮፓም ትሁን በዓለም ዲሞክራሲያዊ ሆኑ ወይም ያልሆኑ አገሮች ሁሉም በጉጉት እየተጠባበቁ ነው። የመልሶ ማጥቃቱ ምን ያህል እንደሚሳካ ሳናይ በዲፕሎማሲ መስክ ብዙም የሚደረግ ጥረት አይኖርም።
ባክሙትን ለመቆጣጠር የሚደረገው ውጊያ አሁንም ቀጥሏል። በከተማይቱ ከነበሩት 70,000 ሰዎች ውስጥ አብዛኞቹ ጥለው ወጥተዋል። ሄድሰን በተሰኘው ተቋም ውስጥ ተመራማሪ የሆኑት ሉክ ኮፌ የባክሙት ጉዳይ የዩክሬናውያኑ ትኩረት ነው ይላሉ።
The Ukrainians are really focused on stabilizing the situation around Bakhmut while at the same time
ዩክሬናውያኑ በእውነቱ አሁን ትኩረታቸው የባክሙትን አካባቢ ሁኔታ ማረጋጋት ላይ ነው። ጎን ለጎንም በተቻላቸው መጠን የሩሲያን ኃይሎች ባሉበት ማቆየት ነው። የታንኮችንና የወታደራዊ ተሽከርካሪዎችን መጠንና ስልጣና ማሳደግ፣ ከዛም ሁኔታዎች ሲመቻቹ ጥቃት መክፈት።
ብሊንከንና የኔቶ አመራሮች እንደሚሉት ባለፈው የአውሮፓውያኑ የብርድ ወቅት ፑቲን እንዳቀዱት ሩሲያውያኑ የዩክሬናውያንም ሆነ የቃል ኪዳኑን ቅስም መስበር አልቻሉም።
እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ31 አለፍ ማለቱን ያመለክታል። አሁን ማሳሰቢያ እናስቀድም።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በስርጭታችን ተሳትፏችሁን እናበረታታለን አድማጭ ተመልካቾቻችን። አሁን ለሁለተኛው አጋማሽ ቀዳሚ ወደሆነው ቅንብር ነው የምወስዳችሁ። እዚህ ዩናይት ስቴትስ ውስጥ ተምራ የተመለሰች ኬንያዊት ከገጠር መንደሯ የጀመረችውን የሕፃናት የኮምፒውተር ፕሮግራም ይመለከታል። የዲጂታል ቴክኖሎጂ ጎራ የሚታየው ልዩነት በተባበሩት መንግስታት ድርጅት ግምት መሰረት 90% የሚሆኑት ተማሪዎች በቤታቸው ኮምፒውተሮች በሌሉበት፣ እንዲሁም 82% ደግሞ የበይነ መረብ አገልግሎት በማያገኙባቸው ከሰሃራ በስተግርጌ ባሉት የአፍሪካ ሀገሮች በትምህርቱ ዘርፍ ከተደቀኑት ግዙፍ ፈተናዎች አንዱ መሆኑ ተመልክቷል። ቴክሊት አፍሪካ የተሰኘው የበጎ አድራጎት ቡድን በኬንያ በርካታ የኮምፒውተር ቤተ ሙከራዎችን በመገንባት ያንን ሁኔታ ለመለወጥ ውጥን ይዟል። ጁማ ማጃንጋ ከሞቲዮንጎ ኬንያ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። በኬንያ ሪፍት ቫሊ ግዛት ውስጥ በምትገኘውና እንቅልፍ የተጫናት በምትመስለው የሞጎቲዮ መንደር ኔሊቺቦይ ሕፃናትን የኮምፒውተር ክህሎት በማስተማር ላይ ናት። ከዚሁ መንደር አካባቢ በድህነት ያደገችው ቺቦይ 18 ዓመት እስኪሞላት ድረስ ኮምፒውተር የመጠቀም ዕድል አልነበራትም። የነጻ ትምህርት ዕድል አግኝታ ወደ ዩናይትድ ስቴትስ በማቅናት የኮምፒውተር ሳይንስ አጥንታ ከተመረቀች በኋላ ግን ወደ አገሯ ተመልሳ በኮምፒውተሩ ቴክኖሎጂ የሚታየውን ክፍተት ለመሙላት ቆርጣ ተነሳች። ቴክሊት አፍሪካ የሚል ስያሜ በሰጠችው አፍሪካን በቴክኖሎጂው ማዘመን እንደማለት ነው። የበጎ አድራጎት ድርጅቷ አማካኝነት
ቺቦይ በትምህርት ቤቶች ውስጥ ለህፃናት የኮምፒውተር ስልጠናዎችን ትሰጣለች።
We are looking at some people graduating out of college not even knowing how to send an email.
አንዳንዶች ኢሜይል እንዴት መላክ እንደሚችሉ እንኳን ሳይማሩ ወይም ሳያውቁ ከኮሌጅ ሲመረቁ ያየን ነው። በቴክሊት አፍሪካ በገጠር ትምህርት ቤቶች ኮምፒውተሮችን በማስገባትና ስርዓተ ትምህርት በመዘርጋት ተማሪዎች በወጣትነት እድሜያቸው ሳሉ የዲጂታል ቴክኖሎጂ ክህሎት እንዲያዳብሩ በማድረግ ላይ ነው።
እናም ህፃናቱ የረቀቁ ክህሎቶችን ማዳበር ይዘዋል።
Building websites, they're learning about how to express themselves online, how to troubleshoot. They are also learning
ድረገጾችን መስራት፣ እንዴት ራሳቸውን መግለጽ እንደሚችሉ፣ ኮምፒውተር አልሰራ ሲል ወይም እንቅፋት ቢጤ ሲያጋጥም እንዴት ማንቀሳቀስ እንደሚቻል ይማራሉ። የኢሜይል መልእክቶችን እንዴት መላክ እንደሚችሉና በዲጂታል ቴክኖሎጂው ዓለም ለሚደረጉ ለውጦች ቅርብ መሆን እንደሚችሉም ይማራሉ። በዚህም በቴክኖሎጂው ዓለም የሚታየውን ክፍተት ለመሙላት ለተያዘው ጥረት ያዋጣል።
በአፍሪካ ከተሞችና ገጠራማ አካባቢዎች መካከል የዲጂታል ቴክኖሎጂ መሰረተ ልማትን በተመለከተ አሁንም መጠነ ሰፊ ልዩነት አለ። የዓለም ባንክ መረጃ እንደሚያመለክተው የሆነ አይነት የዲጂታል ግንኙነት ያላቸው የገጠራ አካባቢዎች 6% ብቻ ናቸው። ቴክኒክ አፍሪካ ይህንን የመቀየር የተስፋ ወጥን ይዟል።
We see tools like these computers combined with the internet as the leverage.
እንደነዚህ እንደ ኮምፒውተር ያሉ መሳሪያዎች ከኢንተርኔት ጋር ተጣምረው ሁነኛ ፋይዳ ያላቸው ነገሮችን በመፍጠር ሰዎችን ተወዳዳሪ መሆን ሲያስችሏቸው እናያለን።
ግሬስ ዋንጉይና ሳኒ ሩቶ በመጎቲዮ በሚገኘውና ቺቦይ ባቋቋመችው የዛዋ ዲየቲ አንደኛ ትምህርት ቤት የስድስተኛ ክፍል ተማሪዎች ናቸው።
I know how to create my own folder, websites. I know how to code.
የራሴን የኮምፒውተር ማህደር ማበጀትና ድረገጽ መስራት እችላለሁ። ኮምፒውተሩ የሚቀበላቸውን ትዕዛዞች መጻፍ አውቃለሁ። ይህን መማር በመቻሌም በጣም ደስተኛ ነኝ።
I really thank Nell for giving us this opportunity.
ይህንን እድል ስለፈጠረችልን ኔሊን በጣም አመሰግናለሁ። ምክንያቱም ወደ ሌሎች ትምህርት ቤቶች ብትሄድ እንደዚህ አይነት ኮምፒውተሮች የሏቸውም።
እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም የተጀመረው ቴክኒክ አፍሪካ በአሁኑ ጊዜ በገጠራማ አካባቢዎች ላሉ ቁጥራቸው 6000 ለሚደርሱ ህፃናት የዲጂታል ክህሎት ስልጠናዎችን በመስጠት ከሚገኙ በመላው ኬንያ ካሉ 15 ትምህርት ቤቶች ጋር በመተባበር ይሰራል። ቺቦይ እንደምታስረዳው የድርጅቱ ዓላማ ይህን ስልጠና ከሰሃራ ግርጌ ወደሚገኙ የአፍሪካ ሀገሮችም ማስፋፋትን ይጨምራል።
Ideally, we would like to be at 50 schools at the end of the year and slowly
በሐሳብ ደረጃ ቢሆን እስከ አመቱ መጨረሻ 50 ያህል ትምህርት ቤቶችን መድረስና በሚቀጥለው አመት ደግሞ 100 ትምህርት ቤቶች ከዚያም ቀስ በቀስ ወደ 1000 ትምህርት ቤቶች ከፍ ብሎ ማየት እንሻለን። እናም ይህንን ይበልጥ በማሳደግ እንደ ታንዛኒያና ዩጋንዳ ወደ መሳሰሉት ጎረቤት ሀገሮች ማስፋፋት የሚቻልበትን መንገድም እንፈትሻለን።
እንደ አውሮፓውያን የዘመን አቆጣጠር በ2022 የአመቱ የሲኤንኤን ምርጥ ጀግና ለመሆን የበቃችው ቺቦይ በገበየችው ልምድ የራሷን ታሪክ ብቻ ሳይሆን የማህበረሰቧን ጭምር በአዲስ ምዕራፍ ለመጻፍ ተነሳስታለች።
ክብራትና ክብራን አድማይ ተመልካቾቻችን የሁለተኛው አጋማሽ ስርጭታችንን ዘልቀናል። ለዚህ ክፍል ተከታይ ያደረግነው ዘገባ ደግሞ የእርሻና ቴክኖሎጂን ይመለከታል። የሳምንታዊው ሳይንስና ቴክኖሎጂ ቅንብር አካል የሆነው ይህ በእርሻና ቴክኖሎጂ ላይ ያተኮረ ዘገባ ገበሬዎችና የሲልከን ቫሊ ቴክኖሎጂውያን የእርሻ ስራን ይበልጡን የተቀላጠፈና ምርታማ ለማድረግ በጥምረት እየሰሩ መሆናቸውን ይተነትናል። ሚሼል ኩን የዘገበችውን የዚህን ዘገባ ዝርዝር ግርማ ደገፋ ወደ አማርኛ መልሶ እንዲህ ያሰናድቶታል።
ይሄ በቀጫጭን የመደብ መስመሮች ላይ የበቀለ ገና በቡቃያው ያለ ሰላጣ ነው። ትልልቅ የእርሻ መሳሪያዎች አረሙን በሚገባ አያስወግዱትም። ይሄ በቴክኖሎጂ የታገዘ አረም ማረሚያ ነው። የኮምፒውተርን አይንና ሰው ሰራሽ ልህቀትን በመጠቀም በሰላጣ ቡቃያዎቹ መሃል የሚገኙትን አረሞች ለይቶ በጨረር ኃይል ያቃጥላቸዋል። እዚህ ካሊፎርኒያ ውስጥ በሚገኘው እርሻ የበለጸገው ሴንትራል ቫሊ ከ200 ኪሎ ሜትር በላይ ርቆ ከሚገኘው የቴክኖሎጂ መንደር ሲሊኮን ቫሊ የመጡ አንዳንድ የቴክኖሎጂ ውጤቶችን ለመሞከር የእርሻ ሰዎች ሰብሰብ ብለዋል። ገበሬዎቹ የሚፈልጉት የምርት መጠንን የሚያሳድጉላቸውና ብዙ ጉልበት ሳይጠይቅ እህል ለማምረት የሚያስችሉ ማሽኖችን ነው። ባለ ቴክኖሎጂዎቹም ብዙ ሐሳቦችን ይዘው ይመጣሉ። ይሄ ሁለት ጎራ ታዲያ አንዳንዴ አይግባባም።
There's technology language and then there's agriculture language.
የቴክኖሎጂ ቋንቋ አለ፣ የእርሻ ቋንቋ አለ። በአሁኑ ሰዓት በሁለቱ መሃል ያለውን ክፍተት የሚደፍኑ እነዚህን ሁለቱን የሚረዱ ብዙ አስተርጓሚዎች የሉም። አሁን ባለሀብቶች አረምን የማጥፋቱን ስራ ለማሻሻል በሚረዱ ቴክኖሎጂዎች ላይ መዋለ ንዋይ በከፍተኛ መጠን በማፍሰስ ላይ ናቸው። ምርት በመሰብሰቡ ላይ ግን ብዙም ገንዘብ እየመጣ አይደለም።
Each robot only works with one crop.
እያንዳንዱ ሮቦት ከአንድ አይነት ተክል ጋር ብቻ ነው የሚሰራው። ስለዚህም እነዚህን ሁሉ ሰብሎች ለማዳረስ ረጅም ጊዜ ይወስዳል። እንደሳቸው አባባል ቴክኖሎጂን ወደ ምርት መሰብሰቡ ስራ ማስገባት እጅግ አስፈላጊና ትልቅ እመርታ ነው የሚሆን። ሌላው ችግር አንዳንድ የህግ አውጪዎች ራሳቸውን በራሳቸው የሚያሽከረክሩ የእርሻ መሳሪያዎች በሚሰሩ ጊዜ ሰራተኞች አጠገባቸው መኖር አለባቸው ብለዋል። ይህ ደግሞ የደህንነትን ጥያቄ ያስነሳል።
They are driverless. They don't have
ሹፌር የላቸውም። ሰው ልቅጭ ወይ ዛፍ ብገጭ ይሻላል የሚል የስነ ምግባር ደንብና መለኪያ በውስጣቸው የለም።
ገበሬዎችና ቴክኖሎጂያውያን ምግብን ለማስረፍረፍና ረከስ ለማድረግ ከነዚህ ሁሉ ጉዳዮች ጋር ግብ ግብ ይዘዋል ትለናለች የቪኦኤ ሚሼል ኩዊን።
ግርማ ደገፋን ለሳምንታዊው የሳይንስ ቅንብር ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች አሁን እዚህ ስቱዲዮ ከደረሰን ከዘለቅን ወይም ዝግጅታችንን ከጀመረን የደረሰን ሰበር ዜና አለ። መንግስት የክልል ልዩ ኃይሎች ወደ ተለያዩ ጸጥታ መዋቅሮች እንዲገቡ የሚያስችላቸው ወይም የሚያስችል ነው ያላቸው ተግባሮች በሁሉም ክልሎች ተጀምረዋል አለ። የሆኖም በአማራ ክልል ፈተናዎች እንደገጠሙት የገለጸው የፌዴራሉ መንግስት የአማራ ብሔራዊ ንቅናቄና ባልደራስ ለእውነተኛ ዲሞክራሲ ፓርቲዎች የመንግስቱን ውሳኔ የአማራ ልዩ ኃይል ላይ የተነጣጠረ ብለውታል። የመንግስት ኮሚኒኬሽን አገልግሎት ዛሬ ምሽት ባወጣው በዚህ መግለጫ በተለያዩ ክልሎች ያሉ ልዩ ኃይል አባላትን የማፍረስ ሥራ በመከናወን ላይ እንደሚገኝ ነው የተናገረው። ይህም የሀገሪቱን ሉዓላዊነትና የግዛት አንድነት መጠበቅ የሚያስችል አንድ ጠንካራ የተማከለ ሰራዊት ለመገንባት በተቀመጠው አቅጣጫ መሰረት ነው ይላል። በሁሉም ክልሎች የሚገኙ የልዩ ኃይል አባላት እንደ ምርጫቸውና እንደ ፍላጎታቸው በመከላከያ፣ በፌዴራል ፖሊስ ወይም በክልል ፖሊስ አባልነት መካተት ይችላሉ ያለው የመንግስቱ መግለጫ፣ በዚህም ሀሳብ ላይ ከልዩ ልዩ አመራሮችና ከልዩ ኃይል አመራሮችና አባላት ጋር ከመግባባት ላይ ተደርሷል ብሏል። በሁሉም ክልል አመራሮች ያለምንም ልዩነት ውሳኔውን በስምምነት ተደርሶበት ይህንንም ተከትሎ ተግባራዊ እንቅስቃሴ ተጀምሯል ነው ያለው የመንግስቱ ኮሚኒኬሽን መግለጫ። ሆኖም በአማራ ክልል በሚገኙ የተወሰኑ የልዩ ኃይል ክፍሎች ውስጥ ሂደቱን የሚያውኩ ተግባራት ታይተዋል ያለው የፌዴራሉ መንግስት መግለጫ፣ ይህም የመልሶ ማደራጀት ስራውን ዓላማ በአግባቡ ባለመረዳት፣ በሌላ በኩል ደግሞ የጥፋት አጀንዳ ያላቸውን አራጋቢዎች ሆነው በሚነዙት የሐሰት ወሬ በመጠለፍ የመነጨ ነው ብሎታል። የሐሰት አጀንዳ ካላቸው መካከልም የመልሶ ማደራጀቱ መርሃ ግብር በአማራ ክልል ብቻ እየተካሄደ ነው፣ ህወሓት ትጥቅ ሳይፈታ እንዴት የክልሉ ልዩ ኃይል ትጥቅ ይፈታል የሚሉና ሌሎችም ይገኙበታል ሲል ዘርዝሯል። የአማራ ክልል ልዩ ኃይልና ከክልሉ የጸጥታ ቢሮ መረጃ ለማግኘት ያደረግነው ጥረት ተደጋጋሚ ሙከራ እስካሁን አልተሳካም። የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው መግለጫ በበኩሉ ገዢው ፓርቲ ውሳኔውን በአፋጣኝ እንዲቀለብስ ሲል አሳስቧል። የአማራ ብሔራዊ ንቅናቄ ያለውን ተከትሎ የአማራ ክልል ልዩ ኃይልን በድንገትና ያለበቂ የጸጥታ ዋስትና ማፍረስ ለጥቃት ተጋላጭ የሆኑ የአማራ ክልል አካባቢዎችን ተገማችና ቀጥተኛ ለሆነ ጥቃት ተጋላጭ የሚያደርግ ነው ሲል አብን ውሳኔውን እንደሚቃወም የገለጸው ከአማራ ክልል መንግስትና ከክልሉ ህዝብ ጋር በጉዳዩ ላይ ውይይትና ምክክር እንዲደረግ እንዲሁም የክልሉና የአገሪቱን ዘላቂ ሰላም በሚያረጋግጥ መልኩ ውሳኔው እንዲከለስ ሲልም ጥሪ አቅርበዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲም በበኩሉ ውሳኔውን ተቃውሞ ባወጣው መግለጫ የፌዴራል መንግስት የአማራ ልዩ ኃይል እንዲፈርስ ያስተላለፈው ይህ ውሳኔ ከሁሉም ክልሎች ልዩ ኃይሎች ላይ በእኩል ደረጃና መጠን ተፈጻሚ በማይሆንበት ሁኔታ የአማራን ህዝብ ጥቃት ላይ የሚዳርግ እኩይ ውሳኔ ሲለው ውሳኔውን አጥብቆ እንደሚያወግዝ ተናግሯል። ባልደራስ በመግለጫው የክልል ልዩ ኃይል አባላትን ወደ ሌሎች ጸጥታ መዋቅሮች የማስገባት ፕሮግራም በመላ አገሪቱ የሚተገበር ነው ያለው የፌዴራሉ መንግስት በበኩሉ በአማራ ክልል የገጠሙኝ ፈተናዎች ሂደቱን ለማደናቀፍ በሚፈልጉ ኃይሎች የሚከናወኑ ናቸው ሲል ወንጅሏል። በሌላ በኩል ህወሓት በፕሪቶሪያው ስምምነት መሰረት ሙሉ በሙሉ ትጥቅ እንዲፈታ እየተደረገ መሆኑ ሊታወቅ ይገባል ሲልም መግለጫው አክሏል። በዚህ ጉዳይ ላይ የተለያዩ አካላትን ሐሳብ ያካተተ ዘገባ በነገው ዕለት ይዘን እንቀርባለን። አሁን ወደ ተከታዩ ቅንብር ነው የምንሻገረው። በዚህ ተከታይ ዘገባ በጡረታ ጊዜያቸው በበጎ አድራጎት ስራ የተሰማሩ አንዲት ኢትዮጵያዊትን እንቅስቃሴ ይመለከታል። በልዩ ልዩ ዓለም አቀፍ ተቋማትና በበርካታ አገሮችም ተዘዋውረው ለ42 ዓመታት አገልግለዋል። በአሁኑ ወቅት ማረፊያቸውን በአገራቸው በኢትዮጵያ አድርገው በቂ አቅም የሌላቸው ሴት ተማሪዎች የሚማሩበት ኮሌጅ ከፍተዋል። የተላላፊ በሽታዎች ልዩ ሐኪሟ ዶክተር ትዕግስት ግርማ ለደግ ሚድዋይፍሪ ኮሌጅ የተሰኘውን ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው መሆኑም ተገልጧል። አዲስ አበባ ውስጥ ከቤተሰቦቻቸው ቦታ ላይ ከ5 ዓመት በፊት ባስገነቡት በዚህ ኮሌጅ ከወሊድ ጋር በተያያዘ ከፍተኛ ሕክምና አገልግሎት ችግር ካለባቸው አካባቢዎች ሴት ተማሪዎችን እየመለመሉ በማምጣት ሙሉ ወጪያቸውንም ሸፍነው በመጀመሪያ ዲግሪ ያሰለጥናሉ። ኬኔዲ አባተ በዚህ ዙሪያ ባለፈው ሳምንት የጀመረውን ተከታይ ቅንብር እንሆ ይዞ ቀርቧል።
ለደግ ሚድዋይፍሪ ኮሌጅ የጤና ተደራሽነት አገልግሎት ዝቅተኛ በሆነባቸው አካባቢዎች በወሊድ ምክንያት ለሞትና ለልዩ ልዩ ጉዳት የሚጋለጡ እናቶችንና ሕፃናትን ታሳቢ በማድረግ ከ5 ዓመታት በፊት በ2010 ዓ.ም የተመሰረተ ኮሌጅ ነው። በተባበሩት መንግስታት የዓለም ጤና ድርጅት የአፍሪካ ልዩ ተጠሪ ከመሆን ጀምሮ ከ4 አስርት ዓመታት በላይ በተለያዩ የውጭ አገሮች በሕክምና ሙያ ሲያገለግሉ በቆዩት የተላላፊ በሽታዎች ስፔሻሊስት ዶክተር ትዕግስት ግርማ የተከፈተው ኮሌጁ የስነ ተዋልዶ ጤና ችግር ጎልቶ ከሚታይባቸው አካባቢዎች ሴት ተማሪዎችን በማምጣት በሚድዋይፍሪ የሕክምና ዘርፍ ሙሉ ወጪያቸውን ሸፍኖ በነጻ እያስተማረ ተመልሰው አካባቢያቸውን እንዲያገለግሉ ያደርጋል። በአሁኑ ወቅት ኮሌጁን በስራ አስኪያጅነት እየመሩ የሚገኙት ዶክተር ትዕግስት ይህን በጎ አድራጎት ስራ ለመጀመር እንዴት ሊያስቡ ቻሉ?
ሀሳቡ የመጣልኝ እኔ በልጅነቴ ስወለድ ብዙ ሞክረው ለማዋለድ ስላልተቻላቸው በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስለያዘኝ ያላቸውን መድኃኒት ሁሉ ሞክረው አይ በቃ አትድንም ትሞታለች ብለው በቃ ትሙት ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት። እኔ ግን ተረፍኩ። ይኸው እስከዛሬም በቃው። ግን የተረፍኩበት ምክንያት ምን እንደሆነ አውቀው ነበር። እኔ አዲስ አበባ ስለተወለድኩ ቤተሰቦቼ ገንዘብ ስለነበራቸው እና ልዕልት ፀሐይ ሆስፒታል ስለወሰዱኝ ነው። በዛ እኔ በተወለድኩበት ቀን ብዙ ህጻናቶች እና ብዙ ሴቶች በየገጠሩ ገንዘብ ስለሌላቸው ከተማ መምጣት ስለማይችሉ ሞተዋል፣ አሁንም ይሞታሉ። ስለዚህ ያንን ነገር እንደው በተቻለኝ አቅም በትንሹም ቢሆን ለመርዳት ነው ተመልሼ የመጣሁት።
እናም የጡረታ ገንዘባቸውን ይዘው ወደ አገራቸው ኢትዮጵያ በመመለስ በውጭ በቆዩባቸው ዓመታት አብሯቸው የቆየ ህልማቸውን እውን ወደ ማድረግ መሸጋገራቸውን ይገልጻሉ።
እኔ እንግዲህ ከ42 ዓመት ሙሉ ከዚህ ሀገር ውጭ ነው የነርኩት። 10 ሀገሮች ውስጥ 4 አህጉር ውስጥ ሰርቻለሁ። ለዓለም ጤና ጥበቃ ድርጅት ሰራ ነበር። ከዛም ደግሞ የአምረፍ ዳይሬክተር ጀነራል ሆኜ ሰርቻለሁ። ይህን ሁሉ ጊዜ ግን አንድ ህልም ነበረኝ። ይሄ ህልም አገሬ ተመልሼ ሴቶችን መርዳት ነበር። ስለዚህ ነው ጡረታ በወጣሁበት ጊዜ የጡረታ ገንዘቤን ይዤ ህልሜን ለማሳካት ኢትዮጵያ የተመለስኩትና ይህንን ድርጅት ያቋቋምኩት። ይህን ሳይቀዘራው በቤተሰቦቻችን ቤት ላይ ነው። እሱን አፈርሰን ነው የሰራ ነው።
በሁለት ዙር ተማሪዎችን በመጀመሪያ ዲግሪ አስመርቆ ለስራ ያሰማራው ለደግ ሚድዋይፍሪ ኮሌጅ በአሁኑ ወቅት 115 ተማሪዎችን በማስተማር ላይ ይገኛል።
ተማሪዎቹ አሁን 115 ተማሪዎች አሉ። አሁን እነሱም ከየቦታው የመጡ ናቸው። ሴቶች ብዙ ከሚሞቱበት ቦታ ነው። ለምሳሌ ከአፋር፣ ከሶማሌ፣ ከጋምቤላ፣ ከቤንሻንጉል፣ ከደቡብ ኦሞ፣ ከዋግ እዚሁ ነው የሚያድሩት፣ እዚሁ ነው የሚበሉት፣ እዚሁ ነው የሚማሩት። ዩኒፎርም አለ፣ የጤና ኢንሹራንስ አለ፣ በየወሩ አንዳንድ ትንሽ ለአንዳንድ ነገር የሚያገለግሉ ወጪ እንሰጣቸዋለን። ሁሉንም ነገር እኛ ነን የምንሸፍነው።
ተማሪዎቹ ትምህርታቸውን አጠናቀው ወደ ስራ ከተሰማሩ በኋላ ክትትል እንደሚደረግላቸውም ዶክተር ትግስት አብራርተዋል።
እኛ ፎርማል ትምህርት ብቻ ሳይሆን ሌላም በራሳቸው እንዲተማመኑ መሪ እንዲሆኑ ሴቶችን በህብረተሰባቸው ተመልሰው እንዲያሰለጥኑ እናስተምራቸዋለን። ከዛም ከሄዱ በኋላ እንከታተላለን በዚህ ላይ የሚሰሩት እንደሆነ። ከዚህ በፊት ሁለት ጊዜ ግራጁዌት አስደርገናል። እነዚህ ተማሪዎች በየቀጠሩ ተመልሰው እየሰሩ ነው።
ከአፋር ክልል የመጣችው ፋጡማ አብዱ አሁን በትምህርት ላይ ከሚገኙ ተማሪዎች አንዷ ነች።
እድሉ በጣም ደስ ይላል። እውነት ከምገልጸው በላይ በጣም ደስ ይላል። ትምህርቱም አሪፍ ነው። እንደገና ደግሞ ካሄደ የትምህርቱ አካሄዱ ደግሞ በጣም አሪፍ ነው። ሁሉን ነገር ምግብም አለ። ሁሉም ችለውን ነው የሚኖሩት እንጂ የምናወጣው ነገር የለም። ከተማርኩ በኋላ የመጣሁበት የአፋር ህዝብን እኔን ራሱ ሳይማር ያስተማረኝ ህዝብ ለማገልገል ማለት ነው ፈልገው።
ሌላዋ የኮሌጁ ተማሪ ከደቡብ ክልል ደቡብ ኦሞ ዞን የመጣችው ሸጊቱ አስማማው በስካውን ቆይታዋ ከመደበኛ ትምህርት ባለፈ የሴትነትን ብርታትና ጽናት በተመለከተም ልምድና እውቀት አግኝቻለሁ ትላለች።
ሴቶች በራሳቸው ብዙ ነገር መስራት እንደሚችሉ፣ እነሱም ከወንዶች ጋር እኩል አቅም እንዳላቸው፣ የትኛውንም ለመስራት ብዙ ችሎታ እንዳላቸው ነው የተረዳሁት። አንደኛው የተረዳሁት ከዶክተር ትግስት ህይወት ይህን ሁሉ ራሷ ሰርታ ብዙ ከተለያዩ ቦታዎች ሴቶች ልጆችን አቅም ደካማዎችን ሰብስባ በማስተማር የራሷን ችላ ሴት ሆና ማለት ነው በእኛ አገር በእኛ ወረዳ ማለት ነው ሴት ልጅ እንደዚህ ያለ ነገር የሚሰራ አይመስለኝም። ምክንያቱም ሴቶች ሁሌም በቃ ሰው ላይ ተደግፈው የሚሄዱ ስለሚመስለን ማለት ነው። ሴቶች ለካ ራሳቸውን ችሎ በራሳቸው እቅድ በኮንፊደንሳቸው ከወንዶች ጋር እኩል እቅዳቸውን አቅደው መስራት እንደሚችሉ ነው የተረዳሁትና በጣም ደስ ብሎኛል ይሄን ትምህርት ሳገኝ እና እንኳን አቅም ብችለኝ እንደ ዶክተር ትግስት እንደዚህ ሴቶችን አቋቁሜ ማስተማር ብችል ደስ ይለኛል።
ዶክተር ጥላውን ቦጋለ የኮሌጁ ዲን ናቸው።
ብዙ ዩኒቨርሲቲዎች ላይ ሰርቻለሁ። መጨረሻ ላይ ነው ወደዚህ ወደ ለደግ የመጣሁት። በጣም ትልቅ ደስታ ነው የሚሰማኝ ቢኮዝ እነዚህ ልጆች መጀመሪያ ሲገቡ ሲታያቸውና ሰርዲር እና ፎርዚር ሲሆኑ የሚያሳዩ ትራንስፎርምድ ሆነው ስታያቸው በጣም ደስ ይልሃል። እንደገና ዶነርስ እንደምታውቁ ኮቪድ-19 ብዙ ጎርቷል። ዶክተር ትግስት ከኪሳቸው ነው ለሰራተኛ ደሞዝ የሚከፍሉ ለልጆች ቀለብ የሚከፍሉት እና ከጓደኞቻቸውም እያሉ ትልቅ ሰው ናቸው። በጣም መግለጽ አልችልም። በእውነት ነው የምልህ መግለጽ አልችልም። በጣም ይከብደኛል። የእሳቸው የሀገር ፍቅር የእሳቸው ለህዝባቸው እንደዚህ መቆርቆር ነው እኔ ራሴ እዚህ እንዲቆይ ያደረገኝ እና ኦልሞስት አሁን ወደ 6 ዓመቴ ነው። አም ሶ ሃፒ ደስተኛ ነኝ እዚህ በመሆኔ።
እስካሁን በራሳቸው ወጪ በጓደኞቻቸውና በተለያዩ ለጋሽ ድርጅቶች ድጋፍ የመማር ማስተማር ስራውን በማስኬድ ላይ የሚገኙት በጎ አድራጊዋ ዶክተር ትግስት በቀጣይነት ኮሌጁ ራሱን ችሎ እንዲቀጥል ለማድረግ በዚያው በኮሌጁ ህንፃ ላይ የእናቶችና ህጻናት ህክምና ማዕከልም ከፍተዋል። ከተከፈተ 1 ዓመት የሚሆነው ለደግ የእናቶችና ህጻናት ህክምና ማዕከል ኮሌጁን ከመደጎም በተጨማሪ ማህበረሰቡን በአነስተኛ ወጪ ለማገልገል በማሰብም ጭምር መከፈቱን ተናግረዋል።
ጥራት ያለው ህክምና ለተመጣጣኝ ዋጋ የሚያቀርብ ለመላው ህዝብ በቀላል ዋጋ ጥራት ያለው ህክምና እንዲያገኝ የሚያደርግ ነው። የዚህ ገቢ ደግሞ ምንም ነገር ሳይቀነስለት ወደ ትምህርት ቤቱ ልጆችን ለማስተማር ነው የሚጠቅመው። እዚህ ማዕከል ውስጥ የድህረ ወሊድ ክትትል ይደረጋል። ሴቶች እንዲወልዱ ይደረጋል። በኖርማል ወይንም በኦፕሬሽን እንዲወርዱ ይደረጋል። ከዛም ደግሞ የተወለዱትን ህጻናት እንከታተላለን። የላቦራቶሪ ሰርቪስ አለ፣ የፋርማሲ ሰርቪስ አለ፣ የአልትራሳውንድ ሰርቪስ አለ። ይህን ሁሉ ነገር ይሰራል። እኛ ለጥቅምን አይደለም ይህንን የምንሰራው፣ የምናገኘውን ገንዘብ የድሃ ልጅ ልናስተምርበት ነው። ስለዚህ አሁን እኛ የምንፈልገው ብዙ ሰዎች ሌላ ቦታ ለመሄድ ገንዘብ የሌላቸው እዚህ እኛ ጋር መጥተው በነፃ ማለት ነው። መቼም ካርድ 200 ብር ማለት በጣም ርካሽ ነው። በዚህ ታክመው በዛም አማካኝነት ደግሞ እህቶቻቸውን በገጠር ከገጠር የሚመጡትን እህቶቻቸውን ይረዳሉ ማለት ነው።
በኮሌጁና በሕክምና ማዕከሉ ለብዙዎች የስራ እድል መፍጠርም ችለዋል።
በኮሌጅ ውስጥ ወደ 26 የሚሆኑ በማዕከሉ ውስጥ ደግሞ ወደ 30 የሚሆኑ ሰራተኞች አሉ። ስለዚህ በትንሹም ቢሆን ትንሽ ሰው ስራ በመስጠት እንካፈላለን ብዬ አምናለሁ።
ከወጣትነት እድሜያቸው ጀምሮ በተማሩበት የሕክምና ሙያ በተለያዩ ሀገሮች ሲያገለግሉ የቆዩት ዶክተር ትግስት በጡረታ ዘመናቸውም ቢሆን እረፍትን አልመረጡም።
መስራት ደስ ይለኛል። እኔ ካልሰራው መሞት ይመስለኛል። እና አንድ ነገር ጥቅም መስጠት አለብኝ፣ አለዛ በእውነት ቁጭ ማለት ሁል ጊዜ አልችልም። እኔ በነፃ ነው የምሰራው። በየቀኑ ጡረታዬን በየሀገሩ እየዞርኩ መደሰት ይችል ነበር፣ ግን እዚህ እየመጣው በየቀኑ የምሰራው ደስታና እርካታ ስለማገኝበት ነው። እነዚህን ልጆች ምንም የማያውቁ ከባላገር የመጡ ልጆችን ተለውጠው እውቀት አግኝተው መሪ ሆነው ተመልሰው ሲሄዱ ማለት ይሄ ምንም ገንዘብ የማይከፍለው እርካታ ይሰጣል። ይሄ ነው የኔ እንግዲህ እርካታ። በተቻለኝ መጠን ለቤተሰብም በአመት ውስጥ ጊዜ ይሰጣሉ። ቤተሰብ ልጆቼ ልጅ ልጆቼ እዚህ የሉም፣ ካናዳ ነው ያሉት እና በአመት ውስጥ ትንሽ ወራት ከነሱ ጋር ሄጄ የማሳልፍበት ጊዜ ይሆናል። ይሄ ትምህርት ቤትም ቀለል በሚልበት ጊዜ ያኔ እነሱ ጋር ሄጄ አሳልፈዋለሁ።
በሂደት የበጎ አድራጎት ተግባራቸውን በተለያዩ ክልሎችም የማዳረስ እቅድ እንዳላቸው የገለጹት ዶክተር ትግስት ግርማ ከተጋገዝን ኢትዮጵያን መለወጥ እንችላለን ይላሉ።
በእውነቱ እኔ ማለት የምፈልገው ሁሉም ውጭ ሀገር የሚኖር ኢትዮጵያዊ ተመልሶ አገሩን ልክ እንደኔ በእንደዚህ አይነት መንገድ ቢረዳ አገራችንን እናሳድግ እንችላለን። ችግሩ ከባድ ነው። እዚህ ሀገር መስራት ቀላል አልነበረም ለእኔም ቢሆን እዚህ መጥቶ እንደገና ይሄን ሁሉ ማድረግ። ግን ምን ቀላል አለ በዚህ ዓለም ላይ? ሁሉ ነገር በትግል ነው የሚደረገው። ስለዚህ ሁላችሁም መታችሁ ስሩ እና አገሪቷን አብረን እንለውጣት።
ትሙት ግድ የለም በሚል ርዕስ የህይወት ታሪካቸውን የሚያትት መጽሐፍም በ2012 ዓ.ም ለንባብ አብቅተዋል። መጽሐፉ ከልደታቸው አንስቶ ወደ አገራቸው በመመለስ ህልማቸውን እውን እስካደረጉበት ጊዜ ድረስ ያለው ታሪካቸው ተቀነጫጭቦ የሰፈረበት ነው። ከጡረታ በኋላ በአዲስ አበባ እያከናወኑ ላሉት የበጎ አድራጎት ስራቸው ከተለያዩ የሀገር ውስጥና የውጭ ተቋማት እውቅናና የምስክር ወረቀት አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪክ የምናሳየው በምልአት ነው።
ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ ዝግጅታችንን በዚሁ መዳም ማጠናቀቁ እያመራን ነው። ቀደም ላለው የኬኔዲ ዝግጅት ኬኔዲንና እንግዳውን አመሰግናለሁ። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም፣ ደህና ደሩ። Thank you.